ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። ክብራትና ክብራን አድማጮቻችን እንደምን አምሽታችኋል? ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ አገልግሎት ነው። በዛሬው ዝግጅት እንደ ከዚህ ቀደም ሁሉ በዶክተር ሚካኤል ዮሴፍ የተዘጋጀ የሚቀርበውን ትምህርት እናስደምጣችኋለን። ዝማሪዎችንም ያካተትን ሲሆን እስከ ፕሮግራማችን ማብቂያ ድረስ አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። አድማጮች አሁን በማስከተል ዶክተር ሚካኤል ዮሴፍ ወደሚያዘጋጁልን ተከታታይ ትምህርት እናልፋለን። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
Welcome to you and to all of you who are listening to us right now.
በዚህ ሰዓት ለምታደምጡን ሁሉ እንኳን ወደ ፕሮግራማችን በደህና መጣችሁ።
We are coming very close toward the end of the series on messages from 1 Peter.
ከአንደኛ ጴጥሮስ የምንማረውን ተከታታይ ትምህርት ለመጨረስ በጣም ተቃርበናል።
In fact, we have this message and another one and then we'll finish.
ዛሬና በሚቀጥለው ፕሮግራማችን ከተማርን በኋላ ትምርቱን እንጨርሳለን።
And today I want to talk to you about humility.
ዛሬ ስለ ትህትና ላውራችሁ ፈልጋለሁ።
There are all kinds of definitions of humility.
ስለ ትህትና ብዙ አይነት ትርጓሜዎች አሉ።
But the best definition for humility is found in the scripture.
ነገር ግን ከሁሉ የበለጠ ትርጉም በእግዚአብሔር ቃል ውስጥ ያለው ነው።
It is in John's Gospel chapter 3 and verse 30.
ይህም በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ይገኛል።
John the Baptizer summarized the biblical view of humility when he pointed to Jesus and said,
መጥምቁ ዮሐንስ መጽሐፍ ቅዱሳዊውን የትህትና ሁኔታ ወደ ኢየሱስ ባመለከተ ጊዜ ገልጾታል።
He must increase and I must decrease.
እርሱ ሊልቅ እኔ ግን ላንስ ይገባኛል ሲል።
That is biblical humility.
ይህ መጽሐፍ ቅዱሳዊ ትህትና ነው።
If you try to ignore this definition,
ይህንን ትርጉም የማትቀበሉ ከሆነ,
If you try to change what John is saying,
ዮሐንስ የተናገረውን ለመቀየር የምትሞክሩ ከሆነ
you will miss the whole point of biblical humility.
መጽሐፍ ቅዱሳዊውን ትህትና ሙሉ በሙሉ ታጡታላችሁ።
As Peter gets ready to close his first epistle to the churches in Asia Minor.
ጴጥሮስ በታናሿ አስያ ለምትገኘው ቤተክርስቲያን የጻፈውን መልእክት ሊቋጭ ሲዘጋጅ
he directs his attention to humility.
አትኩሮቱን ወደ ትህትና አዞረው።
If you have a Bible, please look at 1 Peter chapter 5 verses 1 to 6.
መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 6 ክፈቱ።
Knowing that humility is something that is caught and not taught.
ትህትና የሚያዝ እንጂ የሚማሩት እንደሆነ በማወቅ
Peter develops a sense of priority in dealing with humility.
ጴጥሮስ ለትህትና ቅድሚያ ስለመስጠት ይናገራል።
Just as he taught us our sevenfold blessings before he could tell us how to respond to our blessings
ልክ ለሰባቱ የበረከት ማቀፋት ምላሻችን ምን መሆኑን ከመንገሩ በፊት በረከቶቹን እንዳስተማረን ሁሉ
Peter deals with humility in 3 stages
ትህትናን በሶስት ደረጃዎች ይመለከታቸዋል
He begins first with the leadership
በመጀመሪያ ከመሪነት ጋር ይጀምራል
Then the young people
ከዚያም ለወጣቶች
And finally to all members of the church
በመጨረሻም ለሁሉም የቤተ ክርስቲያን አባላት
The key verse here is found in verse 5.
በዚህ ክፍል ቁልፍ ጥቅስ ቁጥር 5 ነው።
Clothe yourselves with humility toward one another.
ሁላችሁም እርስ በርስ በመከባበር ትህትናን ልበሱ።
This is the subject of this passage.
ይህ የዚህ መልእክት ዋና ትምህርት ነው።
This is the clue to what Peter is trying to teach the believers in the church.
ጴጥሮስ በቤተ ክርስቲያን ውስጥ ያሉ አማኞች ሊያስተምራቸው ስለፈለገው ነገር ፍንጭ ነውና
He is giving them the picture that humility is like a robe that you can put on in life.
ትህትና በሕይወት ላይ እንደሚጠመጠም ገመድ ወይም ክር እንደሆነ ለማሳየት እየሞከረ ነው።
Therefore your words are to be clothed with that robe.
ስለዚህም ቃላችሁ ከዚያ ገመድ ወይም ክር የተሰራ ልብስ ነው ማለት ነው።
Your activities and your actions are to be clothed with that robe.
እንቅስቃሴያችሁና ድርጊቶቻችሁ ሁሉ ከዚያ ገመድ ወይም ክር የሚሰራ ልብስ ነው ማለት ነው።
Your decisions are to be clothed with that robe.
ውሳኔያችሁም ከዚህ ክር የሚሰራ ልብስ ነው።
This is not something you go walking around telling everybody.
ይህ ማለት እየዞራችሁ ለሁሉ የምትናገሩት አይደለም።
Look at me, see how humble I am.
ተመልከቱኝ እንዴት ትሁት እንደሆንኩ እዩ የምትሉበት አይደለም።
Because humility is caught and not taught.
ምክንያቱም ትህትና የሚማሩት ወይም የሚያስተምሩት ወይም የሚያወሩት ሳይሆን የሚሆኑት ነውና።
Peter speaks first to those in position of authority and leadership in the church.
ጴጥሮስ በመጀመሪያ የሚናገረው በቤተ ክርስቲያን መሪነትና በስልጣን ላይ ላሉት ሁሉ ነው።
Whether it is pastors, teachers, parents or anyone placed in a position of authority.
መጋቢ፣ አስተማሪ፣ ወላጅ ወይም በየትኛውም የስልጣን ወንበር ላይ ያለ ሰው
Anyone who is placed in authority whether they know it or not, are being emulated by others.
በስልጣን ላይ ያሉ ሰዎች አውቀውም ሆነ ሳያውቁት ሌሎች የሚከተሏቸው ናቸው።
Just like sheep follow a shepherd,
ልክ በግ እረኛውን እንደሚከተል
children follow their parents' example.
ሕፃናት የወላጆቻቸውን ምሳሌ ይከተላሉ።
Just like sheep follow a shepherd,
ልክ በግ እረኛውን እንደሚከተል
people are following their leaders.
ሰዎች መሪዎቻቸውን ይከተላሉ።
And just as shepherds are responsible for feeding their sheep,
እረኞች በጎቻቸውን የመመገብ ኃላፊነት እንዳለባቸው ሁሉ
parents are responsible for modeling and molding the minds of their children.
ወላጆች የልጆቻቸውን አእምሮ የመቅረጽና ፈለግ የማበጀት ኃላፊነት አለባቸው።
Just as shepherds are responsible for leading their sheep,
ልክ እረኛ በጎቹን የመምራት ኃላፊነት እንዳለበት ሁሉ
church leaders are responsible for molding and modeling the lives of their followers.
የቤተ ክርስቲያን መሪዎች ለተከታዮቻቸው ፈለግ የማበጀትና ሕይወታቸውን የመቅረጽ ኃላፊነት አለባቸው።
And that is why Peter said in verse 4 that Jesus is the chief shepherd.
ለዚህ ነው ጴጥሮስ በቁጥር 4 ላይ ኢየሱስ የእረኞች አለቃ እንደሆነ የተናገረው።
There is one thing and one thing only that a shepherd had better learn to do.
እረኛ መማር ያለበት ወይም ሊማረው የሚገባ አንድ ነገር ብቻ አለ።
And that is to follow the direction of the chief shepherd.
የእረኞች አለቃውን አቅጣጫ መከተል።
This is true whether the shepherd is leading at home or in the church.
እረኛው ቤት ውስጥም ይሁን በቤተ ክርስቲያን ይህ እውነት ነው።
In biblical times,
በመጽሐፍ ቅዱስ ዘመን
the chief shepherd did not ask the under shepherds for their opinions.
ዋናው እረኛ በስሩ ያሉትን እረኞች ሐሳብ አልጠየቀም።
The chief shepherd did not call for a vote by the under shepherds.
የእረኞቹን የምረጡኝ ድምጽ አልጠየቀም።
The chief shepherd gave the orders and the under shepherds followed.
ለእረኞቹ ትእዛዝ ሲሰጣቸው እነሱም ተከተሉት።
The reason why some churches are in a state of confusion today,
ዛሬ አንዳንድ ቤተክርስቲያናት በግራ መጋባት ውስጥ ያሉት
is because the under shepherds have started leading with their own opinions.
እረኞቹ መንጋውን በራሳቸው ሐሳብ በመምራታቸው ነው።
And not leading by the word of God the chief shepherd.
በዋናው እረኛ ቃልም ስለማይመሩ ጭምር ነው።
One reason why so many families are falling apart today,
ዛሬ ብዙ ቤተሰብ የሚወድቀው
is because the under shepherds in the homes are not obeying the chief shepherd.
የቤቱ መሪ ለዋናው እረኛ ስለማይታዘዝ ነው።
Peter is saying that when the chief shepherd returns, he will reward faithful under shepherds.
ጴጥሮስ እንደሚለው ዋናው እረኛ ሲመለስ ለታማኝ እረኞች ዋጋን ይሰጣል።
He will reward under shepherds that did not impose their own opinion.
የራሳቸውን ሐሳብ በመንጋው ላይ ላልጫኑት ዋጋን ይሰጣል።
He will reward under shepherds who did not live for themselves.
ለራሳቸው ላልኖሩት እረኞች ዋጋን ይሰጣል።
Jesus will reward under shepherds who resisted the temptation for personal gain at the cost of biblical truth.
በእግዚአብሔርነት ላይ ጥቅም ለማግኘት ላልፈለጉት ኢየሱስ ዋጋቸውን ይሰጣል።
I want you to look at verse 2 of chapter 5 of 1 Peter.
አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 እንድናየው ፈልጋለሁ።
Those who serve the chief shepherd not for shameful gain.
በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን።
Look at verse 3.
ቁጥር 3ን ተመልከቱ።
Those who serve the chief shepherd not their personal power and glory.
ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን።
Parents, you physically feed your children and protect your children.
ወላጆች ልጆቻችሁን ትመግባላችሁ ትጠብቃላችሁ።
You must do the same spiritually.
ለመንፈሳዊ ነገርም እንዲሁ ማድረግ አለባችሁ።
Feed them upon the word of God and protect them from the enemy of their soul.
በእግዚአብሔር ቃል መግቧቸው ከነፍስ ጠላትም ጠብቋቸው።
Church leaders and ministers of all kinds.
የቤተ ክርስቲያን መሪዎችና አገልጋዮች ሁሉ
The only food that is worth the name that you give your people is the word of God.
ለምትመሯቸው ሰዎች ልሰጧቸው የምትችሉትና የሚጠቅማቸው የእግዚአብሔር ቃል ነው።
The only protection that is worth the name is exposing falsehood and keeping false teachers as far away as you can.
ከሐሰት ትምህርትና አስተማሪዎች ልትጠብቋቸው የምትችሉት በዚህ እግዚአብሔር ቃል ነው።
For when you do that, Peter said,
ያንን ባደረጋችሁ ጊዜ ይላል ጴጥሮስ,
the chief shepherd will give you an unfading crown of glory when he returns.
የረኞች አለቃ የሆነው በተመለሰ ጊዜ የማይጠፋ የክብር አክሊልን ይሰጣቸዋል።
In biblical times,
በመጽሐፍ ቅዱስ ጊዜ
when victorious generals returned home from battles after victories,
የጦር ጀነራሎች ከጦር ሜዳ ድል ሲመለሱ
they were crowned with garland of flowers.
የጉንጉን አበባ ይደረግላቸው ነበር።
Most often they were made from long-lasting flowers.
ብዙ ጊዜም ረጅም ጊዜ ከሚቆዩ አበቦች ነበር ጉንጉን የሚሰራው።
But even those coveted crowns passed away eventually.
ይሁን እንጂ ያም ቢሆን አበቦቹ ያልፋሉ።
But not the crown that Jesus is going to give his faithful under shepherds.
ነገር ግን ኢየሱስ ለታማኝ እረኞቹ የሚሰጣቸው ያንን አይደለም።
All earthly crowns will perish.
ምድራዊ አክሊሎች ሁሉ ይጠፋሉ።
But the crown that faithful leaders will receive will never perish.
ታማኝ መሪዎች የሚቀበሉት አክሊል ግን አይጠፋም።
The leaders who follow the example of the chief shepherd?
የእረኞቹን አለቃ ምሳሌ የሚከተሉ እረኞች?
The leaders who humble themselves before the chief shepherd?
ራሳቸውን በእረኞቹ አለቃ ፊት ዝቅ የሚያደርጉ መሪዎች?
The leaders who refuse to follow their own instincts?
የራሳቸውን ጥቅም እምቢ ያሉ መሪዎች?
Peter said that these leaders will receive the crown of glory.
የክብርን አክሊል ይቀበላሉ ይላል ጴጥሮስ።
What is that crown?
ይህ አክሊል ምንድነው?
Being commended by the Lord Jesus.
በጌታ ኢየሱስ መታዘዝ።
The greatest crown that a Christian can receive is to hear from the lips of Jesus.
ክርስቲያኖች የሚቀበሉት ታላቅ አክሊል ከኢየሱስ አፍ ማድመጥ ነው።
Well done, good and faithful servants.
መልካም አደረግህ ብርቱና ታማኝ አገልጋይ ነህ።
Leaders are to model humility.
መሪዎች የትህትና ምሳሌዎች ናቸው።
And secondly, Peter tells young people to submit to spiritual authority.
በሁለት ደረጃ ጴጥሮስ ወጣቶች ለመንፈሳዊ ስልጣን እንዲገዙ ይነግራቸዋል።
I'm going to tell you about my own experience.
የራሴን ልምድ እነግራቸዋለሁ።
I have never known a great leader who had never learned what it is to submit to another.
ለሌላው ያልተገዛ ታላቅ መሪ አይቼ አላውቅም።
Children who are taught to honor their father and mother
አባትንና እናትን ማክበር የተማሩ ህጻናት
sooner or later will be adults who will know what it is to submit to God.
ለእግዚአብሔር መገዛት ምን እንደሆነ መረዳታቸው አይቀርም።
Children who are trained to love and honor and respect their parents
ወላጆቻቸውን መውደድና ማክበር የተማሩ ህጻናት
sooner or later they will become adults who will love and honor and respect God and his word.
እግዚአብሔርንና ቃሉን መውደድና ማክበር የሚያውቁ ጎልማሶች መሆናቸው አይቀርም።
So what is submission to spiritual authority that Peter is talking about?
ታዲያ ጴጥሮስ ስለ መንፈሳዊ ስልጣን እያወራ ያለው ምንድነው?
In the Church of Jesus Christ there is only one authoritative power.
በክርስቶስ ኢየሱስ ቤተክርስቲያን አንድ የስልጣን ኃይል ብቻ ነው ያለው።
And that is the authority of the word of God.
ያም የእግዚአብሔር ቃል ስልጣን ነው።
Now Peter does not say that a leader in the church has authority because of his title.
ጴጥሮስ በቤተክርስቲያን ውስጥ ያለ መሪ ከተሰጠው ስያሜ የተነሳ ባለ ስልጣን ነው ይያለ አይደለም።
Peter says that the only authority that any leader has is the authority of the word of God.
የትኛው መሪ ያለው ስልጣን የእግዚአብሔር ቃል ስልጣን ብቻ ነው።
And when that leader ceases to preach the authority of the word of God,
ናሚያ መሪ የእግዚአብሔርን ቃል መስበክ ሲያቆም
he ceases to have any authority whatsoever.
ያለው ስልጣን አብሮ ያከትማል።
Therefore what Peter says to young people is this.
ስለዚህ ጴጥሮስ ለወጣቶች ይያላቸው ያለው ነገር
young people submit to spiritual authority.
ወጣቶች ለመንፈሳዊ ስልጣን መገዛት አለባቸው።
Why?
ምክንያቱም
because by submitting to the authority of these leaders
ለነዚህ መሪዎች ስልጣን መገዛት
who have already submitted themselves to the authority of the word of God
ራሳቸውን ለእግዚአብሔር ቃል ስልጣን ላስገዙት ሰዎች መገዛት
then you are submitting to God himself.
ራስን ለእግዚአብሔር ማስገዛት ነው ይያለን ነው።
Leaders are to model humility because humility is caught and not taught.
መሪዎች ትህትናን ምሳሌ ሊሆኑት ይገባል ምክንያቱም ትህትና የሚሆኑት እንጂ የሚናገሩት ስላልሆነ።
Young people are therefore to submit to spiritual authority.
ስለዚህ ወጣቶች ለመንፈሳዊ ስልጣን ሊገዙ ይገባቸዋል።
And thirdly Peter said
ሶስተኛ ጴጥሮስ እንዲህ አለ
exercise humility toward one another.
አንዱ ለአንዱ ትህትናን ያድርግ።
What does that mean?
ምን ማለት ነው?
Let's go back to the definition of biblical humility.
ወደ መጽሐፍ ቅዱሳዊው የትህትና ትርጓሜ እንሂድ።
He must increase and I must decrease.
እሱ ሊልቅ እኔ ግን ላንስ ይገባኛል።
Which means knowing who God is and who I am in relationship to him and other believers.
እግዚአብሔር ማን እንደሆነ ማወቅና እኔ ከርሱ ጋርና ከሌሎች አማኞች ጋር ያለኝ ግንኙነት ምን እንደሚመስል ማወቅ ማለት ነው።
Humility is having a realistic view of yourself.
ትህትና ለራስ እውነተኛ የሆነ እይታን መያዝ ነው።
You know what your gifts are?
ስጦታችሁ ምን እንደሆነ ታውቃላችሁ?
You know what your strengths are?
ብርታታችሁ ምን እንደሆነ ታውቃላችሁ?
But as a believer, you also know that these are the gifts that God gave you.
ይሁን እንጂ እንደ አማኝ ደግሞ እነዚህን ስጦታዎች እግዚአብሔር እንደሰጣችሁ ታውቃላችሁ።
So for you to humble yourself toward another person,
ናም ራሳችሁን በሌላ ሰው ፊትም ትሁስ ታደርጉ,
is for you to recognize their gifts and rejoice in them.
ለሌሎች ስጦታም እውቅና በመስጠት አብራችኋቸው ትደሰታላችሁ.
To humble yourself toward another person is not to be jealous of the gifts of others.
ራስን በሌላ ሰው ፊት ትሁት ማድረግ ማለት በሌሎች ሰዎች ስጦታዎች መቅናት ማለት አይደለም.
On the contrary, as a believer, you want to encourage them.
በአንጻሩ ግን እንደ አማኝ ልታበረታቷቸው ትፈልጋላችሁ.
You want to motivate them to mature in the use of these gifts.
ስጦታዎቻቸውን እንዴት መጠቀም እንዳለባቸውም ታነሳሳችኋላችሁ.
When each member of the body of Christ rejoices in the way that God uses another.
እያንዳንዱ ያካሉ ብለት እግዚአብሔር ሌላውን በሚጠቅምበት መንገድ ሲደሰት,
that is humbling yourself toward one another.
ያ ራስን ለሌላው ትሁት ማድረግ ማለት ነው.
When each member of the body upholds the other in the area of their giftedness and ministry.
እያንዳንዱ ያካሉ ብለት የሌላውን ስጦታና አገልግሎት ሲቀበል,
you are humbling yourselves one toward another.
አንዳችሁ ለአንዳችሁ ትሁታን ትሆናላችሁ ማለት ነው.
Finally, Peter is saying,
በመጨረሻ ጴጥሮስ,
if you really want to live in and by the power of God,
በእግዚአብሔር ኃይል ውስጥ መኖር ከፈልጋችሁ,
then you must live for God.
ለእግዚአብሔር መኖር መጀመር አለባችሁ ይላል.
What does it really mean to live for God?
ለእግዚአብሔር መኖር ማለት ምን ማለት ነው?
To live for God is in every way the opposite of the way the rest of the world lives.
ለእግዚአብሔር በእውነተኛ መንገድ መኖር ማለት ሌላው ዓለም ከሚኖርበት ኑሮ በተቃራኒው መኖር ማለት ነው.
To live for God is to live the life of biblical paradox.
ለእግዚአብሔር መኖር ማለት መጽሐፍ ቅዱሳዊ አያዎ ወይም ግጭት ውስጥ መኖር ማለት ነው.
What is biblical paradox?
መጽሐፍ ቅዱሳዊ አያዎ ወይም ግጭት ምን ማለት ነው?
Believers see the unseen things.
አማኞች የማይታዩት ነገሮች ያያሉ.
That believers conquer by yielding themselves to God.
ራሳቸውን ለእግዚአብሔር በመስጠት ያሸንፋሉ.
Believers lead by serving.
አማኞች በማገልገል ይመራሉ.
Believers find rest under the yoke of God.
በእግዚአብሔር ቀንበር ስር ያርፋሉ.
Believers are made great by becoming little in their own eyes.
ባይኖቻቸው ፊት ትንሽ በሆኑ ነገሮች ይሰራሉ.
Believers are exalted by being humble.
አማኞች ትሁታን በመሆን ከፍ ይላሉ.
Believers become wise by becoming fools for Christ's sake.
ስለ ክርስቶስ ሞኞች በመሆን ብልሆች ይሆናሉ.
Believers are made free by becoming Jesus's bond servants.
ለክርስቶስ ባሮች በመሆን ነጻ ይወጣሉ.
Believers possess all things by having nothing.
አማኞች ሁሉን በማጣት ሁሉንም ይይዛሉ.
They wax strong by being weak.
ደካሞች በመሆን ብርቶች ይሆናሉ.
They triumph by defeat.
በመሸነፍ ያሸንፋሉ.
They find victory by glorying in their infirmity.
ራሳቸውን ዝቅ በማድረግ ክብርን ያገኛሉ.
Believers live by dying.
በመሞት ይኖራሉ.
And it is my prayer that you live for God.
ለእግዚአብሔር በሁሉ ነገር መኖር ማለት ይሄ ነው.
And it is my prayer that you live for God.
ለጌታ ትኖሩለት ዘንድ ጸሎቴ ነው.
And until next time, I wish you God's richest blessing.
በሚቀጥለው ጊዜ እስክንገናኝ ድረስ የእግዚአብሔር በረከት ይበዛላችሁ ይሁን.
የጌታ መንፈስ በእኛ ላይ ነው. Yeah.
የተከበራችሁ አድማጮቻችን ለዛሬ አዘጋጀንላችሁ እስካሁን ይመስላል። አስተያየቶቻችሁን በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ላኩልን። ፕሮግራሞቻችንን ለማድመጥ በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎሄርዝ ላይ ማግኘት የምትችሉ ሲሆን የኢንተርኔት ተጠቃሚዎች ለሆናችሁ ደግሞ ዝግጅቶቻችንን www.biblevoice.org በተሰኘው ድረገጽ ላይ ልታገኙ ትችላላችሁ። እስካሁን አብራችሁን ስለነበራችሁ ከልብ እያመሰገንን በጀመርነው ዝማሬ እንሰናበታለን። በሰላም ደሩ።
Thank you.